ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ጥቅምት 30 2016 ዓ.ም ምረት ስርጭታችን ጀመረ። በተለያዩ ግጭቶች ምክንያት ሰላም ርቆት በሰነበተው የኦሮሚያ ክልል ሰላም እንዲወርድ ጥረት እየተደረገ መሆኑን የክልሉ መንግስት አስታወቀ።
ልዩነቶቹ በንግግር እንዲፈቱ ይፈልጋል እንፈልጋለን። ያ ነው ያረግነው ያለነው። በተመሳሳይ ሌላም ወገንም እንደዚህ አይነት ቁርጠኝነት ማምጣት አለበት የሚለው ማስተዋል እንፈልጋለን ማለት ነው።
የክልሉ የመንግስት ኮሙኒኬሽን ቢሮ ኃላፊ ሆኑትን አቶ ኃይሉ አዱኛን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በመሽቱ ተካቷል። ሌሎች ቀጠና አቀፍና ዓለም አቀፍ ጉዳዮች በመሽቱ ይዳሰሳሉ። ተነስተን እንደምናምሽታችኋል እንደምንላችኋል። ሀብታሙ ዝዩም ያስተናገድኳችሁ እቆያለሁ። ብርሃን ኃይሉ ከስቱዲዮ ዝግጅቱን ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናስደምጣችኋለን። እንግዶል ይጠብቃችኋል።
በድጋሚ እንደምናመሻችሁ። ሳውዲ አረቢያ ከአፍሪካ ሀገራት ጋር የ533 ሚሊዮን ዶላር ስምምነት ልትፈራረም ነው መባሉ፣ በሆስፒታሎች ላይ ጥቃት መድረሱን ተከትሎ በሺ የሚቆጠሩ ፍልስጤማውያን ወደ ደቡብ ጋዛ በመሸሽ ላይ ናቸው፣ እንዲሁም ሱስ አስያዥ መድኃኒትና ሌሎችንም የያዙ ደብዳቤዎች ወደ ምርጫ ቢሮዎች ተልከው ተገኙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የሳውዲ የልማት ፈንድ ከአፍሪካ ሀገራት ጋር የ533 ሚሊዮን ዶላር ስምምነት እንደተፈራረመ የሀገሪቱ የገንዘብ ሚኒስትር መሐመድ አልጃንዳን ሪያድ ላይ እየተካሄደ ባለው የሳውዲ አረቢያና የአፍሪካ የኢኮኖሚ ኮንፈረንስ ላይ ይፋ አድርገዋል። ሚኒስትሩ በተጨማሪም ጋናና ሌሎች ሀገራትም ያሉባቸው ነዳጅ በተመለከተ ከሀገሮቻቸው ጋር እየሰሩ እንደሆነ አስታውቀዋል። 700 ቢሊዮን ዶላር ያዘው የአገሪቱ የልማት ፈንድ በአፍሪካ ውስጥ የሚያመጣ መዋለ ንዋይ እንደሚያፈስ የሳውዲ የመዋለ ንዋይ ሚኒስትር ካሊድ አልፋሊህ በኮንፈረንሱ ላይ አስታውቀዋል። የአገሪቱ የኃይል ሚኒስትር ሉል አብደላዚዝ ቢን ሳልማን የኃይል ትብብርን የተመለከቱ ቅድመ ስምምነቶች ከናይጄሪያ፣ ሴኔጋል፣ ቻድ እና ኢትዮጵያ ጋር በኮንፈረንሱ ላይ መፈራረማቸውም ታውቋል። ለሆስፒታልና ግድብ ግንባታ የሚውል የ158 ሚሊዮን ዶላር ስምምነት ከሳውዲ የልማት ፈንድ ጋር መፈራረማቸውን የሞዛምቢኩ የገንዘብ ሚኒስቴር አስታውቋል ሲል ሮይተርስ ዘግቧል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሪያዱ ኮንፈረንስ ላይ በመሳተፍ ላይ መሆናቸው ታውቋል። አድማጮቻችንና ተመልካቾቻችን የሪያዱን ኮንፈረንስ በተመለከተ ወደ በኋላ ላይ በሚኖረን የትንታኔ ክፍለ ጊዜ ሰፋ ያለ ዘገባ ይኖረናል። ከእስራኤልና ሐማስ ጦርነት ለመሸሽ በሆስፒታል ተጠልለው የነበሩ በሺ የሚቆጠሩ ፍልስጤማውያን ዛሬ ወደ ደቡብ ጋዛ በመሸሽ ላይ መሆናቸው ተነግሯል። በሆስፒታሎች አካባቢ ጥቃት በመድረሱ ለቀው ለመውጣት መገደዳቸውን የአሶሲየትድ ፕሬስ ዘገባ አመልክቷል። ትናንት ምሽት 4 በሚሆኑ ሆስፒታሎች ላይ ጥቃት መድረሱ ተዘግቧል። በሰሜን ጋዛ በከተማ ውስጥ የሚደረገውን ውጊያ የሸሹ ሌሎች ፍልስጤማውያንን ተቀላቅለዋል ተብሏል። በጋዛ ከ11,000 በላይ ሰዎች መሞታቸውን ባለስልጣናት በማስታወቅ ላይ ናቸው። በ10,000 የሚቆጠሩ ሰዎች የተጠለሉበትና ሺፋ ተብሎ በሚጠራው የጋዛ ትልቁ ሆስፒታል ግቢ እና የማዋለጃ ክፍል ላይ ዛሬ ማለዳ ጥቃት መድረሱ ተዘግቧል። የጋዛ ጤና ሚኒስቴር ቃል አቀባይ ለጥቃቱ እስራኤልን ተጠያቂ ቢያደርጉም በገለልተኛ ወገን ማረጋገጥ እንዳልተቻለ ሪፖርቱ አመልክቷል። ይህ በእንዲህ እንዳለ እስራኤል ጋዛን ይዞ ለመቆየት ፍላጎት እንደሌላት የአገሪቱ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ትናንት ሐሙስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ላይ ተናግረዋል። በዚህ ሳምንት መጀመሪያ ላይ እስራኤል የጋዛን የጸጥታ ሥራ እና ሁኔታ ትቆጣጠራለች ሲሉ ነታንያሁ ቢናገሩም ዝርዝር ነገሮችን ግን አልገለጹም ነበር። የሐማስ ታጣቂ በእስራኤል ላይ ጥቃት እንዳይሰነዝር እምነት የሚጣልበት ኃይል በጋዛ ውስጥ መኖር እንዳለበት ነታንያሁ አመልክቷል። ግብ አስቀምጫለሁ የጊዜ ሰሌዳ ግን አላወጣሁም ምክንያቱም ጊዜ የሚፈጅ ጉዳይ ነው ያሉት ነታንያሁ የሰላማውያን ሰዎች ጉዳት ለመቀነስና አሸባሪ ብለው በጠሩት ሐማስ ላይ ጥቃቱን ለማጠናከር እየሰሩ እንደሆነ ተናግረዋል። እስካሁን በጥሩ አቋም እየሄደ ነው ብለዋል ጠቅላይ ሚኒስትሩ። ዋይት ሃውስ በቀናት የሚቆጠር ሰብአዊ ተኩስ አቁም እንዲኖር ላቀረበው ጥያቄ የመለሱት ነታንያሁ በሐማስ ላይ የሚደረገው ጥቃት እንደማይቋረጥ አጽንተው ያለፈ ግን ሲቪሎች ከውጊያ ቀጠናው እንዲወጡ ለማስቻል ለሰዓታት የሚቆጠር ፎይታ እንደሚኖር አስታውቀዋል። በጦርነቱ እስካሁን 10800 እንደተገደሉና ከነኚህም ከሶስት እጁ ሁለቱ ሴቶችና ህጻናት እንደሆኑ በሐማስ የሚተዳደረው የጤና ሚኒስቴር ገልጿል። ቁጥሩን በገለልተኛ ወገን ማረጋገጥ ባይቻልም ሚኒስቴር መስሪያ ቤቱ ከዚህ ቀደም ያወጣቸው የነበሩ አሃዞች ታማኒ እንደነበሩ የተባበሩት መንግስታት ድርጅት አስታውሷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በጦርነት በወደመችው የመን የኢንተርኔት አገልግሎት ዛሬ አርብ ለሰዓታት ተቋርጦ እንደነበር ታውቋል። መቋረጡ የተከሰተው የሁቲ አማጽያን በእስራኤልና አሜሪካ ኢላማዎች ላይ ጥቃት መሰንዘራቸውን ተከትሎ እንደሆነ ተነግሯል። መቋረጡ የተከሰተው በጥገና ሥራ ምክንያት እንደሆነ ባለስልጣናት በመናገር ላይ ናቸው። 10 ሚሊዮን ተጠቃሚዎች ያሉትና በኢራን በሚደገፉት ሁቲ የሚተዳደረው የመን ኔት የተሰኘው የኢንተርኔት አቅራቢ እንቅስቃሴ ለሰዓታት ተቋርጦ እንደነበር ታውቋል። በመላው ዓለም የኢንተርኔት መቋረጥን የሚከታተለው ኔት ብሎክስ እና ክላውድ ፌር የተሰኘው የኢንተርኔት አገልግሎት ኩባንያ በየመን መቋረጥ እንደነበር ቢያስታውቁም ምክንያቱም ግን አልገለጹም። መቋረጡ የመጣው በኢራን የሚደገፉት የሁቲ አማጽያን በእስራኤልና አሜሪካ ኢላማዎች ላይ ጥቃት መሰንዘራቸውን ተከትሎ ነው። የሁቲ አማጽያን ትናንት ሐሙስ ኢላት የተሰኘውንና በቀይ ባህር ላይ የሚገኝን የእስራኤል የወደብ ከተማ ማጥቃታቸውን አስታውቀዋል። ከዚህ በተጨማሪም ሁቲዎች በዚህ ሳምንት ኤምኪዩ የተሰኘን የአሜሪካን ድሮን በሚሳኤል መተው መጣላቸው ታውቋል። ጥቃቶቹ በመካከለኛው ምስራቅ ቀጠናዊ ጦርነት እየተነሳ ነው የሚል ስጋት ፈጥሯል። የሁለት ሲደመር ሁለት ምክክር በሚባል የሚታወቀው የአሜሪካና የህንድ የውጭ ጉዳይና የመከላከያ ሚኒስትሮች የጋራ ውይይት በህንድ ኒው ደሊ መካሄዱ ተሰምቷል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲሁም የመከላከያ ሚኒስትሩ ሎይድ ኦስትን ከህንድ አቻዎቻቸው ከሆኑት የውጭ ጉዳይ ሚኒስትር ሰብራማኒያም ጃይሻንካር እና ከመከላከያ ሚኒስትሩ ራጅናት ሲንግ ጋር ኒው ደሊ ላይ መክረዋል። በዓለም አቀፍና ቀጠናዊ የጸጥታ ስጋቶች በተለይም የእስራኤልና የሐማስ ጦርነትን በተመለከተ እንደተወያዩ የአሶሴትድ ፕሬስ ዘገባ አመልክቷል። ህንድ፣ ዩናይትድ ስቴትስ፣ ጃፓን እና አውስትራሊያ ኳድ ተብሎ የሚጠራውና በቀጠናዊ ጸጥታ ላይ ያተኮረ ቡድን አባል አገራት ናቸው። የቻይናን እያየለ የመጣ ተጽዕኖ ለመመከት ያለመ ቡድን እንደሆነ ተነግሯል። በሌላ በኩል ህንድ ከሩሲያ ጋር ያላትን የመከላከያና የኢኮኖሚ ግንኙነት አጥብቃ ቀጥላለች። ይህም ሩሲያን ለማግለል የሚጥረውን የምዕራቡ ዓለም ያበሳጨ ጉዳይ ነው ተብሏል። በመጨረሻም ፈንትነል የተሰኘውን ሱስ የሚያስዝ የውጋት መድኃኒትና ሌሎችንም የያዙ ደብዳቤዎች በአሜሪካ በአምስት ግዛቶች ውስጥ በሚገኙ የምርጫ ቢሮዎች ማን እንደላካቸው ለማወቅ ጉዳዩ የሚመለከታቸው ባለስልጣናት ጥረት በማድረግ ላይ ናቸው። በካሊፎርኒያ፣ ጆርጂያ፣ ነቫዳ፣ ኦሪገን እና ዋሽንግተን ግዛቶች የሚገኙ የምርጫ ቢሮዎች ኢላማ እንደሆኑ የአሶሴትድ ፕሬስ ዘገባ አመልክቷል። ምርጫውን አቁሙ የሚል ጽሑፍ የያዘና ፖርትላንድ፣ ኦሪገን የሚገኝ ፖስታ ቤት ምልክት የተደረገበት ደብዳቤ እንደደረሳቸው ፒርስ አውራጃ የሚገኘው የታኮማ ዋሽንግተን ኦዲተር ቢሮ አስታውቋል። ፕሬዝደንታዊ ምርጫ ከፍተኛ ፉክክር ወደሚታይበት ጆርጂያ ግዛት በሚገኘው ፉልተን አውራጃ ምርጫ ቢሮ የተላከን ደብዳቤ በመንገድ ላይ ሳለ ለመያዝ ጥረት በመደረግ ላይ መሆኑንም ዘገባው አመልክቷል። ፉልተን አውራጃ የቀድሞ ፕሬዝደንት ዶናልድ ትራምፕ ያለፈውን ምርጫ ውጤት ለመቀየር ሞክረዋል ተብለው ክስ የቀረበባቸው የምርጫ ክልል ነው። ከተላኩት ደብዳቤዎች ውስጥ አራቱ ፈንትነል የተሰኘውን ሱስ የሚያስይዝ የውጋት መድኃኒት እንደያዙ የፌዴራሉ ምርመራ ቢሮ ኤፍቢአይ እና የአሜሪካ ፖስታ ምርመራ አገልግሎት አስታውቀዋል። ሌሎች ደብዳቤዎች ተልከው እንደው ለመያዝ ሕግ አስከባሪዎች ጥረት በማድረግ ላይ መሆናቸውም ታውቋል። ክብራትና ክብራን ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠቃልሏል። ለቀሪው ክፍለ ጊዜ ወደ ሀብታሙ መራቸዋሉ።
እንግዶልዴን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ የምሽት ስርጭታችንን ነው ያዳመጣችሁ ያላችሁት አድማጮቻችን እንዲሁም ተመልካቾቻችን። ዛሬ ምሽት በመስልና ድምጽ ቅንብሩ ሲሳይ ሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባዮ ገበያው፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ እለቱ አበይ ርዕስ ዘገባ እንሻገር። በመላው የኦሮሚያ ክልል ሰላም እንዲወርድ ሁሉንም አማራጮች በትጋት እየተገበረ እንደሚገኝ ክልላዊ መንግስቱ አስታወቀ። የክልሉ የመንግስት ኮሙኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ አርብ ለጋዜጠኞች በሰጡት መግለጫ በመንግስትና በኦሮሞ ነጻነት ሠራዊት መካከል እየተደረገ ስላለው ድርድር ተጠይቀው የመንግስት ሰላምን የማውረድ ፍላጎት በቦታው ነው ሲሉ ምላሽ ሰጥተዋል። በጸጥታ ችግር ከኦሮሚያ ክልል ተፈናቅለው በአማራ ክልል ስለሚገኙ ተፈናቃዮችም የመለየቱ ሥራ ተጀምሯል ብለዋል አቶ ኃይሉ። የዚህን ጉዳይ ዝርዝር ገልሞ ዳዊት ያካፍለናል።
የኦሮሚያ ክልል የመንግስት ኮሙኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ አርብ ጥቅምት 30 ቀን 2016 ዓመተ ምህረት የሰጡት መግለጫ በክልሉ የቆየውን ግጭት በማስወገድ ሰላምን ለማስፈን ያለመ የኢትዮጵያ ፌዴራላዊ መንግስትና የኦሮሞ ነጻነት ሠራዊት ሁለተኛ ዙር ድርድር ባለፈው ማክሰኞ በታንዛኒያ ዳሬ ሰላም እንደተጀመረ ከተገለጸ በኋላ የመጀመሪያው ነው። ለአደራዳሪዎቹ ቅርበት ያላቸው ምንጮች ለአሜሪካ ድምጽ እንደገለጹት በሁለቱም ወገኖች ዘንድ ወደ ዘላቂ መፍትሄ ለመድረስ እየታየ ያለው ቁርጠኝነትና ውሳኔ የሚደነቅ ነው። አቶ ኃይሉ አዱኛ በዛሬው መግለጫቸው ስለ ድርድሩና ስለ ክልሉ ሰላም ለተጠየቁት ቀጥተኛ ምላሽ ባይሰጡም መንግስት በመላው የክልሉ አካባቢ ሰላም እንዲወርድ አሁንም ለድርድር እድል ይሰጣል ብለዋል።
ለሰላም ቀድመን እንሰጣለን። ልዩነቶቹ በንግግር እንዲፈቱ ይፈልጋል እንፈልጋለን። ያ ነው ያረግነው ያለነው። በተመሳሳይ ሌላም ወገንም ለዚህ አይነት ቁርጠኝነት ማምጣት አለበት የሚለው ማስተዋል እንፈልጋለን ማለት ነው። ስለዚህ አሁንም ማድረግ የምንችለው የምናደርገው ሁሉ ለሰላም ነው ማለት ነው። በራችን ለሰላም ክፍት ነው። ህዝባችን ወጥቶ እንዲገባ አምርቶ እንዲኖር የበለጸገ ኑሮን እንዲኖረው እንፈልጋለን። በተመሳሳይ ወልኩ ሌላውም አካል የራሱን ሚና እንዲጫወት እንፈልጋለን። በእኛ በኩል ያለውን ጥረት አጠናክረን እንቀጥላለን። ለዚህ ቁርጠኛ መሆናችንን ማሳወቅ እንፈልጋለን። በእኛ በኩል ያለው ሁሉም በሰላም እንዲያልቅ እንፈልጋለን። ለዛም እንሰራለን። በተመሳሳይ የሚመለከተው ወገንም በተመሳሳይ የሆነ ቁርጠኝነት ሊያሳይ ይገባል የሚል እምነት አለኝ።
የኢትዮጵያ ፌዴራላዊ መንግስትም ሆነ የኦሮሞ ነጻነት ሠራዊት ስለ ድርድሩ ውጥንም ሆነ ስለመቀጠሉ እስከዛሬ የሰጡት አስተያየትም ሆነ በይፋ ያወጡት መግለጫ የለም። ለአደራዳሪዎቹ ቅርበት ያላቸው ምንጮች ግን ኢትዮጵያዊው የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው እንዲሁም የአሜሪካ፣ የኬንያና የኖርዌይ መንግስታት አመቻችነት ሚና እየተጫወቱ እንደሆነ አመልክተዋል። የአሜሪካ ድምጽ ድርድሩ በዛሬው ዕለት ስለሚገኝበት ሁኔታ ለመረዳት ያደረገው ጥረት ለጊዜው አልተሳካም። ይኸው ሁለተኛው ዙር ድርድር መጀመሩ እየተነገረ ያለው ባለፈው ዓመት ሚያዝያ ወር አጋማሽ የተካሄደው የመጀመሪያው ዙር የቅድመ ድርድር ንግግር ያለ ስምምነት ከተጠናቀቀ ከስድስት ወራት በኋላ ነው። በሌላ በኩል አቶ ኃይሉ አዱኛ በዛሬው መግለጫቸው ኦሮሚያ ክልል በተለይ በጸጥታ ችግር ተፈናቅለው በአማራ ክልል ተጠልለው ስለሚገኙ ዜጎች አንስተዋል። የሁለቱ ክልሎች አመራሮች ተፈናቃዮቹን ወደ የቀያቸው ለመመለስ ባለፈው ሳምንት ስምምነት ላይ እንደደረሱ አቶ ኃይሉ አውስተው አሁን የመለየቱ ስራ እንደተጀመረ አስታውቀዋል።
ቡቃቶታ ወልቀበቴ ከሮሮ ወልቀበ ባፍኔ ረሞቱ መናኑ አማራው ጂኒ
ተፈናቃዮችን አስመልክቶ ከአማራ ክልል ጋር እቅድ አውጥተን በመስራት ላይ ነን። አሁን የተፈናቃዮቹን ማንነት በመለየት ሂደት ላይ ነን። ይኸውም ተፈናቃይ ማን ነው የተፈናቀለው ከየት ነው ለመፈናቀሉ ማስረጃ ምንድን ነው በሚሉ መጠይቆች መሰረት ተጣርተው ከአማራ ክልል የሚመጣው መረጃ በኦሮሚያ ክልል ካለው ጋር ተመሳክሮ የተፈናቀለበት ቀበሌ ነዋሪም ምስክርነት ከሰጠ በኋላ የመመለሱ ስራ ይከናወናል።
በሌላ በኩል አቶ ኃይሉ የክልሉን የግብርና እንቅስቃሴ አስመልክቶ ዘንድሮ ከ9 ሚሊዮን ሄክታር በላይ መሬት በዘር እንደተሸፈነ በዚህም ከ265 ሚሊዮን በላይ ኩንታል ምርት እንደሚጠበቅ ተቆመዋል። በአሁኑ ወቅት በልዩ ልዩ የክልሉ ዞኖች እየጣለ ያለው ዝናብ የደረሰውን አዝመራ እንዳያበላሽ የእህል መሰብሰብ ስራው በተቻለ መጠን እንዲፋጠን እየተደረገ ነው ብለዋል። የኮሌራና የወባ ወረርሽኞች በልዩ ልዩ የኦሮሚያ ክልል ዞኖች እንደተከሰቱም አቶ ኃይሉ በመግለጫቸው ተከሰዋል። ኮሌራ በ11 ዞኖች በ7 ከተሞችና በ83 ወረዳዎች መከሰቱን በበሽታው ከተጠቁት ከ10000 በላይ ሰዎች የህክምና ክትትል መደረጉን ከ2 ሚሊዮን በላይ ለሚደርሱት ደግሞ ክትባትም እንደተሰጠ አስረድተዋል። የወባ በሽታ ደግሞ በ7 ዞኖች እንደተከሰተና ከ600000 በላይ ሰዎችን እንዳጠቃ የገለጹት አቶ ኃይሉ ለነዚህም ህክምና እንደተደረገ ገና ከ7 ሚሊዮን በላይ ያልጋ ጎበሮች እንደተከፋፈሉ አስታውቀዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየቀረበ የሚገኘውን የአርብ ምሽት ስርጭታችን ነው። ቀደም ብሎ ገልሞ ያስደመጠን የምሽቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ሳውዲ አረቢያ ከአፍሪካ ሀገራት ጋር ለመጀመሪያ ጊዜ በሪያድ ያካሄድ ባለችው የኢኮኖሚ ጉባኤ ላይ የ533 ሚሊዮን ዶላር ስምምነት እንደምትፈራረም አስታውቃለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በርካታ አፍሪካ መሪዎች በጉባኤው ላይ እየተሳተፉ ናቸው። ከቅርብ ጊዜ ወዲህ እየተለመደ የመጣው የአፍሪካ ሀገራት መሪዎች ወደ አንድ ሀገር በመጋበዝ የሚካሄድ ጉባኤ ከጠቀሜታው ባሻገር በአፍሪካ ላይ የተለያዩ ተጽዕኖዎች እንደሚኖሩት የፖለቲካና ዓለም አቀፍ ግንኙነት መምህሩ ረዳት ፕሮፌሰር በፍቃዱ ዳባ ገልጸዋል። ዛሬ እንደ አዲስ በተጀመረው የሳውዲ አፍሪካ ጉባኤም አገሪቱ አቅሟን ለማሳየትና ተደማጭነቷን ለማሳደግ የምትጠቀምበት እንደሆነ መምህሩ አክለው ገልጸዋል። ኬኔዲ አባተን ያነጋግራቸው።
በሳውዲ አረቢያ ሪያድ ዛሬ ጥቅምት 30 ቀን 2016 ዓ.ም ምረት በተጀመረው የሳውዲ አፍሪካ ጉባኤ ላይ የሳውዲ ልማት ፈንድ ከአፍሪካ ሀገራት ጋር የ533 ሚሊዮን ዶላር ስምምነት እንደሚፈራረም የሀገሪቱ የገንዘብ ሚኒስትር መሐመድ አልጃዳን የጉባኤው አካል በሆነው የሳውዲ አፍሪካ ኢኮኖሚ ኮንፈረንስ ላይ ይፋ አድርገዋል። በጉባኤው ላይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች በመሳተፍ ላይ ናቸው። የመላው ወይም የአብዛኛው የአፍሪካ ሀገራት መሪዎችን በአንድ ሀገር በመጋበዝ የሚካሄዱ መሰል ጉባኤዎች ከቅርብ ዓመታት ወዲህ እየተለመዱ መጥተዋል። በአሁን ወቅት በቤልት ኤንድ ሮድ ኢኒሼቲቭ ውስጥ የተጠቃለለውንና በቅርቡ የተካሄደውን የቻይና አፍሪካ ጉባኤ ጨምሮ የዩናይትድ ስቴትስ አፍሪካ፣ የሩሲያ አፍሪካ፣ የህንድ አፍሪካና የቱርክ አፍሪካ ጉባኤዎችም ተጠቃሽ ናቸው። በከፍተኛ ትምህርት ተቋማት የፖለቲካና ዓለም አቀፍ ግንኙነት መምህር የሆኑት ረዳት ፕሮፌሰር በፍቃዱ ዳባ በዚህ ጉዳይ ላይ በሰጡን አስተያየት በመጣኔ ሀብት የተሻለ ደረጃ ላይ የሚገኙ ሀገራት የአፍሪካን መሪዎች በአንድ መድረክ ጋብዘው የሚካሄዱ ጉባኤዎች ጠቀሜታም ጉዳትም አላቸው ይላሉ።
እንግዲህ ጠቀሜታው ከነኛ ሀገሮች ጋር ባይላተራሊ እንግዲህ ንግድ ስምምነት ተፈራርመው እርዳታ ኢንቨስትመንት ለመጥራት ያስችላቸዋል። በጥሩ ታማኝ ሆኖ ለሀገር ተቆርቆሮ የሚሰሩ ከሆነ ነገሩ ለአፍሪካ ይጠቅማል። ግን እንደ ሀገር አንድ ሉዓላዊ 54 ሀገር በአንድ ሀገር ሲጠራ አንደኛ ለአፍሪካ ሰመን ለአፍሪካ ዜጎችም ትንሽ የበታችነት ሌሎች የሚሉትን ነገር በእኛ ላይ የሚፈልጉትን ነገር የመጫን አዝማሚያ እንደሱ የሚሉትን ብቻ መስራት አይነት ነገር ሊያስከትል ይችላል እና ይሄ ለወደፊት በጥንቃቄ መታየት ያለበት ነገር ነው። የክብር ጉዳይ ነው። የቦታም በዓለም ላይ ያለ ቦታ አንተ በራስህ እንደማካደ ሉዓላዊ ሀገር የራስህን ድምጽ በፈለከው ሰዓት ማሰማት ሲገባ ሰው ቤት ተጠርተ የሰውን ሐሳብ ነው የምታስተጋባውና ያ ትንሽ ከብድ ይመስለኛል። እንደ ሉዓላዊ ሀገር መሆን አልነበረበትም።
በሪያድ ዛሬ የተጀመረው ጉባኤ ዓላማ በሀገሪቱና በአፍሪካ መካከል ያሉ የፖለቲካ የምጣኔ ሀብት ኢንቨስትመንት ሰላምና ጸጥታ እንዲሁም የባህል ግንኙነቶችን የማጎልበት ዓላማ ያለው እንደሆነ የሳውዲ አረቢያ መንግስት አስታውቋል። የፖለቲካና ዓለም አቀፍ ግንኙነት መምህሩ ረዳት ፕሮፌሰር በፍቃዱ ዳባ በበኩላቸው ጉባኤው ለሳውዲ ከዚህ ያለፈ ትርጉም አለው ይላሉ።
በዓለም ላይ መንግስታት ቲዮሬቲካሊ ሉዓላውያን ናቸው ይባላል። በተግባር ስታይ እንግዲህ አከም ነው። አፍሪካ እንግዲህ በዓለም ላይ ያላት 54 ሀገር ሆነው ሳውዲን በመታከል ሀገር መጣራቱ ነገሩ በሉዓላዊነት አይን ስታይ ይከብዳል። ግን ሳውዲ እንግዲህ በጣም ሀብታም ሀገር ናት። በዓለም ላይ ያላትን ቦታ ተሰምነት ከፍ ለማድረግ የውጭ ግንኙነቷ አካል አርጋ ነው አሁን አፍሪካን እንግዲህ ስብስባ የምታናግረው። በዛው ሰበብ የራሷን የውጭ ጉዳይ በተለይ አሁን በዚህ በማዕከለኛ ምስራቅ ውስጥ እየተፈጠረ ያለውንም ነገር ተሰምነቷን ከፍ ለማድረግም ጭምር ነው ብዬ ነው የማስበው። እንግዲህ አቅሟ እየጎለበተ ጡንቻውን እያሳየች በዓለም ላይ በአፍሪካ ውስጥም እንግዲህ በአፍሪካ በኢንቨስትመንት በሌላም ሰበብ መጥተው በኛ ሀገር ውስጥ ፍላጎታቸውን ማስፈጸሚያ ወደ ማድረግም ሊሄዱ ይችላሉ ማለት ነው።
የአፍሪካ ሀገራት በጋራ ከአንድ ሀገር ጋራ የሚያደርጉት ጉባኤ ኢፍትሃዊና ክብረነክ እንደሆነ በመግለጽ የሚተቹ አካላት አሉ። ይህን መሰል ጉባኤዎች የሁሉንም የአፍሪካ ሀገራት መሪዎች ከማሳተፍ ይልቅ በአፍሪካ ህብረት ውክልና መካሄድ እንዳለባቸው ይገልጻሉ። በዚህ ሐሳብ የሚስማሙት ረዳት ፕሮፌሰር በፍቃዱ ለዚህ መፍትሄው አንድነት ነው ይላሉ።
በዓለም ላይ እንደው ፍትህ ቢኖር አፍሪካ ሴኩሪቲ አባል ጭምር መሆን ነበረባት። ቋሚ የሴኩሪቲ ካውንስል አባል መሆን ነበረብን እና ይሄ እንግዲህ ምንድነው ያለን ተሰምነት ያለን አቅም ውስን መሆን፣ ከዛም ባለፈ ደግሞ ብዙ መሪዎች በህዝብ ዘንድ ያላቸው ቅቡልነት ደካማ ነው። ስለዚህ ይሄን ስለማያውቁ ምዕራባውያንም በዚህ ሰበብ የተወሰነ እርዳታ ኢንሴንቲቭ ሰጥተው በዛ ሰበብ እንግዲህ እነሱን እራሳቸው የውጭ ጉዳይ ማስፈጸሚያ መሳሪያ አድርጎ ነው የምጠቀሙት እና ይህን አላግባብ ተጽዕኖ መቋቋም መቻል አለበት። አፍሪካ መሪዎች እኮ አንድ አፍሪካ መሆን ቢችሉ ተሰምነቱም አቅሙም ሁሉም ነገር ነበራ የህብረትን አስፈላጊነት ማየት የሚችሉበት አጋጣሚ ይመስለኛል።
ለሶስት ቀናት እንደሚቆይ በተገለጸው የሳውዲ አፍሪካ ጉባኤ ላይ 700 ቢሊዮን ዶላር ያንቀሳቀሳል የተባለው የሳውዲ ልማት ፈንድ ከሚያደርገው ስምምነት በተጨማሪ አገሪቱ ከአፍሪካ ሀገራት ጋራ ሌሎች ስምምነቶችንም እየፈጸመች ነው። ከጉባኤው ጎን ለጎን የአፍሪካ መሪዎችም እርስ በርስ የሁለትዮሽ ውይይቶችን በማድረግ ላይ ሲሆኑ ጠቅላይ ሚኒስትር አብይ አህመድም ከጅቡቲና ከሶማሊያ መሪዎች ጋራ መወያየታቸውን በማህበራዊ የትስስር ገጻቸው አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በሐዋሳ ከተማ የሚገኘው የሲዳማ ፌዴራሊስት ፓርቲ ዋና ጽፈት ቤት በመንግስት የጸጥታ ኃይሎች መሰበሩን የፓርቲው መረጃዎች መወሰዳቸውና አመራሮቹና አባላቶቹ መታሰራቸውን የጽፈት ቤቱ ኃላፊ አቶ ገነነ ሐሳና ለአሜሪካ ድምጽ ተናግረዋል። የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰንየለህ ስምዖን በፓርቲው አመራሮች መካከል ባለ የእርስ በርስ ሽኩቻ እንጂ በክልሉ መንግስት ላይ የሚቀርበው ክስና ወቀሳ መሰረተ ቢስ ውንጀላ ነው ሲሉ የፓርቲውን ክስ አጣጥለዋል። ሰዎች የታሰሩትም በሕግ ጥሰት ተጠርጥረው እንጂ በፖለቲካ አቋማቸው እንዳልሆነም ኃላፊው አክለው ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል።
በሐዋሳ ከተማ የሚገኘው የሲዳማ ፌዴራሊስት ፓርቲ ጽህፈት ቤት ጥቅምት 7 ቀን 2016 ዓ.ም ምህረት በክልሉ መንግስት የጸጥታ አስከባሪ ፖሊሶች መሰበሩን ያስረዱት የፓርቲው ጽህፈት ቤት ኃላፊ አቶ ገነነ ሐሳና ድርጊቱ የተፈጸመው ተፎካካሪ ፓርቲን ለማዳከም ነው ብሏል።
ባለፈው ጥቅምት 27 በቀኑ 9 ሰዓት አካባቢ ልዩ ክልል ሲዳማ ክልል ፖሊስ ኮሚሽን አማካይነት ቢሮን ወሮብናል። እኔም ሳደርጉ መጀመሪያ የህዝብ ፊት በዲስፕሊን ጉድፈት ያግደነው ፌዴራል ፖሊስም ይባላል ፖሊስ አጅቦ ይዞ አምጥቶ ያው በፓትሮን እነሱም ይዞ መጡት። እነሱ ስለሆነ ቁልፉን ጽህፈት ቤቱ ቁልፉን ይዘው ቀይሩ። ቁልፉን ለአቶ በጥበት አስረክቦ ያው የመንግስት አካላት ጋር ነው እየሰሩ ያሉት። ማፍረት ነው እየሰሩ ያሉት። ያው እኔን ጨምሮ በአሁኑ ሰዓት ቢሮን እየገባን አይደለም። 12 ስራ አስፈጻሚ አካላት ማለት ነው። ስለዚህ አሁን ዛሬ 10 ስራ አስፈጻሚ አባላት ድጋሜ የፍርማ ተፈራርመን መጨቦት ድጋሜ አቤቱታ አሁን አቅርበናል። በአሁኑ ሰዓት ቢሮ ተወሯል በመንግስት አካል ነው። ፓርቲውን ሰነድ እንደፈለጉ እየበረበሩ እየዘረፉ ነው።
የፓርቲው ዋና ጽህፈት ቤት በኃይል እንዳይሰበር ለማስቆም ሲሞክሩ በፖሊስ ከተያዙት በተጨማሪም 22 የፓርቲው አመራሮችና አባላት መታሰራቸውና 48 የፓርቲው አባላት ላይ የእስር ማዘዣ መውጣቱን አቶ ገነነ ገልጿል።
ማዕከላዊ ኮሚቴ አባላት እና ወረዳ አስተባባሪዎች እና አሁን 12 ደርሷል። ያው ሌሎች ደጋፊዎች ናቸው። ተፈጻሚ ደግፋላችሁ ተብሎ ታሰሩት ወደ 22 አሉ። በአሁኑ ሰዓት እስር ቤት ይነሳን ምን መረጃ ላይ እያጣረን ያለ ወይ ሁለት ወር ነው አሁን እስካሁን ታስረው ነው አለ። እነሱ መረጃ ያሰባስበን ይላል። ግን መጀመሪያ በቂ መረጃ አለን ፓርቲ ክልሉን ለማፍረስ ብሎ ነው ያሰሩት። ግን ምንም እስካሁን በልጆች ላይ የተገኘው ምንም መረጃ የላቸው። ዝም ብሎ እያንገላቱ ነው እስር ቤት እያመላለሱ። አሁንም ሌሎች 48 አሁንም ሌላ ተፈላጊ አለ ብሎ እያሰሱ ነው። አሁን እኛ አባላት አሁን ተሰደናል። አብረኛ ማዕከላዊ አባላት እኮ ኮሚቴ አሁን ስደት ላይ ነው።
የሲዳማ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰኔለ ስምኦን በወንጀል ተጠረጠሩ ግለሰቦች መታሰራቸውን ተናግሯል።
መንግስት አንዱ ግዴታው ህግ የማስከበርና የህግ የበላይነት ተቃል የሚል እምነት ነው የሚኖረን። ክልላችን ውስጥ በተለያየ መልኩ በዚህ በአመራርነት ላይ ያላቸውን ኃላፊነት በአግባቡ ባለመጠቀም እንዲሁም ሚዲያ አጠቃቀም ጋር ተያይዞ በአገሪቱ ደረጃ ባሉ ህጎች መሰረት ጥፋተኞች ናቸው በሚል በህጉ መሰረት ተጠርጥረው የተያዙ ሰዎች አሉ። የነዛ ሰዎች ጉዳይ በህግ እየታየን ያለው ሂደቱ ያለ ነው። እሱም ለወደፊት የሚታይ ነው የሚሆነውና አያያዛቸው ማንኛውም ዜጋ ክብሩ ተጠብቆ ተጠርጣሪ እንደሚደረገው ተደርጎ ተይዞን ያሉት በሚታይ ነው የሚሆነው። እሱ በፕሮሰስ ላይ ነው። ፕሮሰሱ ሲያልቅ እንግዲህ ለሚዲያ መንገልጽ ነው የሚሆነው።
በክልሉ መንግስት ላይ የሚቀርበው ክስና ወቀሳም መሰረት የሌለው ወንጀላ ነው ሲሉ ማጣጥለውታል።
በእኛ ክልል ደረጃም በፖለቲካ አስተሳሰባቸው የሚታሰር ሰው የለም። ስለዚህ ነገሮች መደባለቅ የለባቸው። ሴኩላር መንግስት ነው ያለን። ማንም ሰው ኢትዮጵያ ውስጥ በሚታቆም መልኩ የተለያየ መልኩ ህጋዊ የሆነ ፓርቲ አቋቁሞ የሚሰራበት ሀገር ነው። ማንም በክልላችን በፖለቲካ አስተሳሰቡ ሊጠየቅ አይችልም። ስለዚህ እንደ ሀገር እየተደረደረን ያለ ነው እየተመራን ያለ ነው የፖለቲካ ስርዓትም ስለማይፈቅድ በዚህ ደረጃ የሚመጣ ውንጀላ ትክክል አይደለም ብለን ነው የምናስበው።
አቶ ወሰኔላ አክሎ በፖለቲካ አቋማቸው የታሰሩ ሰዎች የሉም፣ የህግ ጥሰት የፈጸሙ ግለሰቦች ተይዘው ጉዳያቸው በህግ አግባብ እየታየ ነው ሲሉ ተናግሯል። የሲዳማ ፌዴራሊስት ፓርቲ ከአንድ ወር በፊት ያለ ህግ አግባብ የታሰሩ የፓርቲው አባላትና አመራሮችን ጨምሮ ተዘርፎብኛል የሚለው የጽህፈት ቤቱ ጉዳይ እልባት ይሰጠኝ ሲል ለሚመለከታቸው አካላት ጥሪ ማቅረቡን ጠቅሷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታን እናመሰግናለን። አሁን ደግሞ ወደ ኦሮሚያ ክልል እንመለሳለን። በኦሮሚያ ክልል ምዕራብ አርሲ ዞን አዳባ ወረዳ በአትክልት ልማት ላይ የተሰማሩ አርሶ አደሮች ለአሜሪካ ድምፅ እንደተናገሩት የዘንድሮውን ምርት ለመሰብሰብ ተቸግረዋል። በወረዳው ባለስልጣናት እንደተከለከሉ ማመልክተዋል። የወረዳው የግብርና ጽህፈት ቤት ኃላፊ ዶክተር አብዱላህ በይካ ደግሞ ለአየር ንብረቱ ተስማሚ የሆኑ ሰብሎች በየተራ እየተመረቱ እንደሚገኝ አስታውቀው አርሶ አደሩ ምርቱ እንዳይሰበስብ የከለከለው አካል እንደሌለ ገልጸዋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ትነግራለች።
በምዕራብ አርሲ ዞን አዳባ ወረዳ የሃሮ ቀበሌ ነዋሪዎች የመንግስትን የበጋ ስንዴ የምርት ወቅት ሳንነካ ባለፈው የክረምት ወቅት የዘራነውን አትክልት መከር እንዳንሰበስብ ተከልክለናል ሲሉ ምሬታቸውን ገልጸዋል። በወረዳው የሃሮ ቀበሌ ነዋሪ እንደሆኑ የገለጹት አቶ ከድር ጉደቶ በክረምት ወቅት የዘሩት አትክልት አሁን እየደረሰ እንደሆነ ጠቅሰው ምርቱን ግን እንዳይሰበስቡ መከልከላቸውን አመልክተዋል።
እኛ የዘራነው በውርሃ ክረምት ሆኖ ሳለን ለምን በዚህ ወቅት ዘራችሁ ያሉን ነው። አሁን እየደረሰ ያለው በነሐሴ ወር የዘራነው እንጂ ከመንግስት የመስኖ እርሻ ጋር አይገናኝም። ሆኖም አረም ማሳረም መኮትኮትና መንከባከብ አልቻልንም። የወረዳው የግብርና ባለሙያዎች እየከለከሉን በጣም ተቸግረናል።
ወጣት ጎሳዋ ቁማ የአዳባ ወረዳ ነዋሪ እንደሆነ ተናግሮ የአትክልት ምርት ከስንዴ ምርት ትርፍ ጋር አይገናኝም ሲል ጥቅሙንም ያስፈልጣል።
ለምሳሌ እኔ አባቴ ከሰጠኝ አንድ ጥማድ መሬት ላይ በፊት ድንች ያመረትኩ ከአርባ እስከ 45 ኩንታል አገኛለሁ። ይህን የማገኘው በበጋ ወቅት በመስኖ እያለማሁ ነው። በክረምት ወቅት ደግሞ 15 ኩንታል ስንዴ አገኛለሁ። አሁን ግን በበጋው በመስኖ ስንዴ አምርቱ ተብለን እኔ ለሶስት አዝመራ እንድዘራ ተገድጄ ከሶስት ኩንታል ስንዴ በላይ አላገኘሁም። በክረምትም ስንዴውን ቀጥሉ ስንባል አራት ኩንታል ብቻ ነው ያገኘሁት። በዘር ወቅት የወረዳው አመራሮች ይከታተሉኛል። ምርቱን ስንሰበስብ ግን በቦታው አይገኙም። ከዚህ የተነሳ ዘንድሮ በክረምት ወቅት አትክልት ብናመርት ለምን ዘራችሁ ተብለን እንዳንሰበስብ ተደርገናል። በጣም ችግር ውስጥ ነን። የሚመለከተው አካል መፍትሄ እንዲሰጠን ጠይቃለን።
የምዕራብ አርሲ ዞን የግብርና ጽፈት ቤት ኃላፊ ዶክተር አብዱላይ ቤካ ምርቱን በፈረቃ ለማከናወን የጋራ ስምምነት ላይ ተደርሶ ሳለ ከግል ጥቅም አንጻር የቀረበ ነው ያሉት የአርሶ አደሮች ቅሬታ አግባብነት እንደሌለው ተችተዋል። በመትኩ የስንዴን ምርት በእጥፍ ለማሳደግ ሀገራዊ ቅድ እንደተያዘና ይህም የብዙዎችን ተጠቃሚነት እንደሚያረጋግጥ አብራርተዋል።
ማርሻቶኮ
በመጀመሪያ ዙር ስንዴ የዘራ ሰው አትክልት ብቻ ሳይሆን ጥራጥሬም እንዲዘራ ተዋይተን ከስምምነት ላይ ደርሰናል። ይህም መሬቱ ምርት እንዲሰጥ በማሰብ ነው። በእኛ ዞን በአሁኑ ወቅት እንደ የወርዳ ብለያይም የበጋ እርሻ ተጀምሯል። ከዘር በኋላ ውሃ እያጠጡ ያሉ አሉም። ቡቃያው በቅሎም የኬሚካል ርጭት የተጀመረባቸውም አሉም። አርሶ አደሮቹ ቅሬታ ያቀረቡት ከግል ጥቅም አንጻር ነው። የእኛ ዓላማ ደግሞ ሁሉን አቀፍ የህዝብ ተጠቃሚነትን ማረጋገጥ ነው። በአዳባ እንደ ወረዳ ተዋይተን ወደ ስራ ስለገባን ስንዴ ሳይሆን ሌላ ምርት ማምረት ይሻለኛል የሚል ሰው ትክክል ነው ብዬ አልወስደውም።
በክረምት ወቅት እየቀያየሩ መዝራት እንደሚቻል የገለጹት ኃላፊው ዶክተር አብዱላሂ በአገር አቀፍ ደረጃ ምርታማነትን ለማሳደግ ስንዴን በመስኖ ለማልማት የተሰጠው አቅጣጫ ግን አስገዳጅ እንደሆነ አስታውቋል።
ከዚህ ቀደም በመስኖ በምንዘራበት አካባቢም በክረምት ወቅት ምንም አይመረትም ነበር። ዝናቡ ሲቆም በመስኖ አትክልት ይለማል። ወቅቱም ለምርቱ ጥሩ ነው። አርሶ አደሮቹ ብዙ ገንዘብ ያገኙ ነበር። ነገር ግን እንደ ሀገር ውሃውን በአግባቡ መጠቀምና ለህዝባችን አንገብጋቢ ችግር ማዋል አለብን በሚል መንግስት ባስቀመጠው አቅጣጫ ለስንዴ ልማት ቅድሚያ ሰጠናል። አሁንም ይኸው ይቀጥላል። እውነት ነው በገንዘብ ደረጃ ትርፍ በጣም ልዩነት አለው። ስንዴ ግን የሀገር ህልውና ጉዳይ ስለሆነም በዚሁ አግባብ መረዳት ብቻ ልላለሁ።
የዞኑ ግብርና ጽህፈት ቤት ኃላፊ ይህንን ይበሉ እንጂ አርሶ አደሮቹ ግን ከስንዴ ምርት ምንም አይነት ትርፍ እያገኙ እንዳልሆነና የተለያዩ ሰብሎችን ለማምረት እንደተቸገሩ ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በማዳመጥ ላይ የምትገኙት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭታችን ነው። በመቀጠል ደግሞ ወደ መካከለኛው ምስራቅ እናቀናለን። እስራኤል በሐማስና በእስራኤል ጦርነት ለተፈናቀሉ ፍልስጤማውያን እርዳታ እንዲደርስ የፎይታ ጊዜ መፍቀድ ከጀመረችበት እንደ አውሮፓውያን አቆጣጠር ከጥቅምት 21 ጀምሮ የእርዳታ ተሽከርካሪዎች በየቀኑ ወደ ጋዛ እየገቡ ነው። ይሁን እንጂ ተሽከርካሪዎቹ ወደ ተከበበችው ጋዛ ከመግባታቸው በፊት እስራኤል የተጫነውን መፈተሽ ስለሚኖርባት በጥብቅ ወደ ታዘዙበት አቅጣጫ ማምራት ይኖርባቸዋል። የቪኦኤዋ ዘጋቢ ናታሻ ሞዝጎቪያ ግብጽና እስራኤልን ከሚያቋርጠው ከኒትዝና ድንበር ተከታዩን ዘገባ ልካለች። ደረጀ ደስታ ያስደምጠናል።
በሐማስና በእስራኤል መካከል ያለው ጦርነት ከጀመረበት ጊዜ አንስቶ ከግብጽ ውሃ፣ ምግብ፣ የሕክምናና ለመጠለያ የሚሆኑ ሰብአዊ አቅርቦት የጫኑ 700 የጭነት መኪናዎች ጋዛ ገብተዋል። ከነዚህ ውስጥ 100 ያህሉ እስራኤል ውስጥ በመትገኘው የኒትዛና ድንበር ማቋረጫ በኩል ያለፉ ነው። ወደ ጋዛ ሰርጥ በድብቅ ሊገባ ይችላል የሚባል ማንኛውም ነገር የሚፈተሸው እዚህ ነው። የግብጽ ሰሌዳ ያላቸው ተሽከርካሪዎች ከቀኑ 8 ሰዓት ላይ ኒትዛና መድረስ ይጀምራሉ። እያንዳንዱ ተሽከርካሪ ላይ የተጫኑ የጭነት አይነቶች ለየብቻ ይፈተሻሉ። ተቀጣጣይ ፈንጂዎች ይኖሩ እንደው በሚያነፈንፉ ውሾች ይፈተሻሉ። ከሁለት እስከ 3 ሰዓታት ቆይታ በኋላ ከ20 እስከ 30 የሚደርሱ በአጀብ የሚጓዙ የጭነት ተሽከርካሪዎች ወይም ኮንቮይ በግብጽ ድንበር በራፋ በኩል ወደ ጋዛ በሚያቋርጠው መንገድ ሲያልፉ በእስራኤል መከላከያ ኃይሎች ይፈተሻሉ። የእስራኤል መከላከያ ኃይሎች የጋዛ ማስተባበሪያና አገናኝ አስተዳደር ኃላፊ ኮሎኔል ሞሼ ቴትሮ በጋዛ የተፈናቀሉትን ፍልስጤማውያን ሁኔታ ቀውስ ሳይሆን ሰብአዊ ፈተና ሲሉ ይጠሩታል።
We know that the civil situation in the Gaza Strip is not an easy one.
በጋዛ ሰርጥ ያለው የሲቪሎች ሁኔታ ቀላል እንዳልሆነ እናውቃለን። ብዙ ፈተናዎች እንዳሉ እናውቃለን። ብዙ ችግሮች እንዳሉ እናውቃለን። ማለት የምችለው በጋዛ ሰርጥ ምንም አይነት ሰብአዊ ቀውስ የለም ነው። ጦርነት ላይ ነን። ይህን ጦርነት እኛ አልመረጥንም። ይህንን ጦርነት መጀመር የመረጠው ሐማስ ነው።
ቴትሮ የጭነት ተሽከርካሪዎች ብዛት ለማስተናገድ እስራኤል በኒትዛና መሻገሪያ ላይ የደህንነት ቁጥጥር አቅሟን ከጥፍ በላይ ማድረግ ነበረባት ብለዋል።
We are coordinating, even today, we are coordinating medical supplies to hospitals.
ዓለም አቀፍ የቀይ መስቀል ኮሚቴና ሌሎች ዓለም አቀፍ ድርጅቶች ጋር ለሆስፒታሎች የሚሆኑ የሕክምና አቅርቦቶችን እያስተባበርን ነው። የቆሰሉትን ወደ ግብጽ የማውጣቱ ስራ እያስተባበርን ነው። በመሰረቱ በየቀኑ እንዲህ አይነት ቅንጅት የማይደረግበት ቀን የሚኖረው ሐማስ ያቆመው ብቻ ነው እንጂ በእስራኤል ወገን አይደለም።
ቴትሮ የሰብአዊ እርዳታው ለወታደራዊ አገልግሎት ተቀይሮ እስካልዋለ ድረስ ይቀጥላል ብለዋል። እስራኤል ወደ ጋዛ ምንም ነዳጅ እንዳይገባ ስለመከልከሏ የሚሰነዘረውን ትችትም ውድቅ በማድረግ ሐማስ ከተዋጊዎቹ ይልቅ ህዝቡን ለመርዳት ቢፈቅድ ብዙ ነዳጅ አለ ሲሉም ተናግረዋል።
We know how much fuel entered Gaza before the war.
ከጦርነቱ በፊት ምን ያህል ነዳጅ ወደ ጋዛ እንደገባ እናውቃለን። እና አንድ ሰው በቂ ነዳጅ የለም ሲለን እሱ ልንጠይቀው የሚገባን አንድ በጣም አስፈላጊ ጥያቄ ያለ ይመስለኛል። ታዲያ ይህ ነዳጅ በጋዛ ከተማ ስር ወደሚገኘው የሽብር ዋሻዎች ለምን ተወስዳለ? ስለዚህ አሸባሪዎች መብራት እንዳላቸው ታውቃለህ?
በራፋ የተባበሩት መንግስታት የፍልሰተኞችን ጉዳይ ተቀብሎ ፍልስጤማውያንን የሚያገለግለው ተወካይ ድርጅት የሰብአዊ እርዳታ ስርጭትን ስራ ተረክቦ ጭነቶችን ወደ ተለያዩ ተሽከርካሪዎች ይደለድላል። ከጦርነት በፊት ብዙ የጭነት ተሽከርካሪዎች ከእስራኤል ወደ ጋዛ በቀጥታ ሄዱት በኬረም ሻሎም ማቋረጫ በኩል ነበር። በአሁኑ ጊዜ ሁለቱም የኬረም ሻሎምና የኢሬዝ እግረኛ ማቋረጫ ተዘግተዋል። ቴትሮ ሐማስ በኢሬዝ ላይ ባደረሰው ጥቃት 3 ወታደሮቻቸውን እንዳጡ በመግለጽ ብዙ አገሮች በጦርነት መካከል በጠላት ወገን ላለ ሲቪል የህዝብ ደህንነቱ የተጠበቀ መተላለፊያና የሰብአዊ እርዳታ በማቅረብ እስራኤል ያደረገች ያለችውን አያቁትም ሲሉ ተናግረዋል።
ከአሜሪካ ድምጽ የሚተላለፈው የአርብ ምሽት ስርጭት ይቀጥላል። ቀጣዩም ዘገባ ከመካከለኛው ምስራቅ ውጥረት ጋር የተያያዘ ነው። እስራኤል በሰሜን ጋዛ የሰብአዊ ድጋፍ አገልግሎት እንዲዳረስ በየዕለቱ ለአራት ሰዓታት ያክል የተኩስ ለማቆም መስማማቷን የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ቃል አቀባይ ጆን ኬርቢ አረጋግጠዋል። መግለጫው ወጣው ፍልስጤማውያን ላይ እየደረሰ ያለውን ጉዳት ተከትሎ የዲሞክራቲክ ፓርቲ አንዳንድ የኮንግረስ አባላትን ጨምሮ እያደገ የመጣውን ቁጣ ተከትሎ ነው። የአሜሪካ ድምጽ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን ዘገባን ኤደን ገረመው እንደሚከተለው ታስደምጣናለች።
የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በሺዎች የሚቆጠሩ ፍልስጤማውያን ጦርነቱንና የእስራኤልን የቦምብ ጥቃት ሸሽተው እየተሰደዱ ባለበት በአሁኑ ሰዓት በእስራኤልና በሐማስ መካከል የተኩስ አቁም እድል አለ ወይ ተብለው ተጠይቀው ምንም አይነት እድል የለም ሲሉ መልሰዋል። በማስከተልም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአሜሪካን ጥያቄዎች ባለመስማታቸው ይበሳጩ እንደሆነ የተጠየቁ ሲሆን እንዲህ በማለት ነበር ምላሻቸውን የሰጡት።
ተስፋ ካደረጉ በላይ ትንሽ ረዘም ያለ ጊዜ ፈጅቶበታል።
በሐማስ የሚተዳደረው የጋዛ የጤና ጥበቃ ሚኒስቴር ጦርነቱን ከቀሰቀሰውና ሐማስ በእስራኤል ላይ 1400 ሰዎችን በመግደል ካደረሰው ጥቃት በኋላ እስካሁን ድረስ በግዛቱ ከ10000 ሰዎች በላይ በእስራኤል ተገድለዋል ሲል አስታውቋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ምክትል ቃል አቀባይ ቬዳንት ፓቴል በሰሜናዊ ጋዛ ውስጥ ለሚደረገው ውጊያ በየዕለቱ ለአራት ሰዓታት ያህል የሰብአዊ ረፍት እንዲኖር እስራኤል መስማማቷን በመግለጫ አስታውቀዋል።
There will be two humanitarian corridors allowing people to
በሰሜን ጋዛ ግጭት ካለባቸው ቦታዎች የሚሰደዱ ሰዎች የሚያስተላልፉ 2 የሰብአዊ ድጋፍ መተላለፊያ ኮሪደሮች አሉ። የመጀመሪያው ኮሪደር ላለፉት ጥቂት ቀናት በቀን ለ4 እና 5 ሰዓታት ክፍቱ ነው የቆየ ሲሆን በብዙ ሰዎች የሚቆጠሩ ወደ ሰላማዊ ስፍራ እንዲደርሱ አድርጓል። ሁለተኛ መንገድ ደግሞ ሰርጡን ይዞ የሚሄድ ሲሆን በማከላዊና በደቡብ ያሉ ሰዎች ወደ ሰላማዊ ስፍራዎች እንዲጓዙ ረድቷል።
ረቡለት በዩናይትድ ስቴትስ ህግ መወሰኛ ምክር ቤት ውስጥ የእስራኤል መንግስት ተቃዋሚዎች አብዛኛው የዲሞክራቲክና የሪፐብሊካን ህግ አውጪዎች ለእስራኤል ያላቸውን ጠንካራ ድጋፍ በገለጹበት ችሎት ላይ ተገኝተዋል። ነገር ግን አንዳንድ ዲሞክራቶች በጋዛ በተገደሉት ንጹሃን ዜጎች ጉዳይ ተጨንቀዋል። የዲሞክራቲክ ፓርቲ አባል የሆኑት ጆአኩዊን ካስትሮ እስራኤል በጋዛ ላይ ከ20000 በላይ ቦምቦችን ብትተኩስም የተለቀቁት ታጋቾች ግን 5 ብቻ ናቸው ብለዋል።
It seems to me that Prime Minister Netanyahu
እንደሚመስለኝ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከታጋቾች መለቀቅ ይልቅ የደቡብ ቅጣትን ቅድሚያ ሰጡ ይመስለኛል። ስለዚህ እኔ ይህ ጉዳይ እጅግ አሳስቦኛል።
ሌላው የዴሞክራት ፓርቲ አባል ደግሞ አዲሱ የምክር ቤቱ አፈ ጉባኤ ማይክ ጆንሰን ዩናይትድ ስቴትስ ለእስራኤል በመታደርገው ወታደራዊ ድጋፍ የራሳቸውን ፖለቲካ እየተጫወቱ ነው ይላሉ።
ስፒከር ጆንሰን ብሮት ኤን ኢዝራኤል ኦንሊ
ተናጋሪ ጆንሰን የእስራኤል ብቻ ድጋፍ ማድረግ ያቅድ ለውይታ መጡ። ይህ በጀት ማሟያ ቅድ ከዚህ በፊት ታይቶ የማይታወቅ ነው። እስራኤልን በአገር ውስጥ ፖሊሲ አላማዎቿ እርዳታ ማድረግን ያስቀምጣል። እናም ይሄ በዩናይትድ ስቴትስ ኮንግረስ በኩል የማለፍ ዕድል የለውም።
በአንጻሩ የሪፐብሊካኑ የውጭ ጉዳይ ፖሊሲ ኮሚቴ ሊቀመንበር ሚካኤል ማካል እየሆነው ባለ ነገር ይስማማሉ።
And let me just say, I too agree, we need to move.
ልናገርና እኔም በዚህ እስማማለሁ። ከሩሲያ ወደ ዩክሬንና አውሮፓ ስጋት፣ ከኮሙኒስት ቻይና ወደ ታይዋንና ፓስፊክ ስጋት፣ ከፓስፊክ ስጋት ወደ ብሔራዊ ደህንነት የእርዳታ ፓኬጅ በፍጥነት መሄድ አለብን። አያቶላህ በኢራን ወደ እስራኤል በደቡብ ምዕራብ ድንበርና ዙሪያዎቹ ባሉ በስጋቶችም ጭምር።
በሴኔት ውስጥ አብላጫ ስፍራ ያላቸው ዴሞክራቶች ባለፈው ሳምንት የሪፐብሊካን አብላጫ ባለበት በተወካዮች ምክር ቤት ለእስራኤል የአየርና የሚሳኤል መከላከያ ስርዓቶች የገንዘብ ድጋፍ እንዲደረግ የሚፈቅደውን የ14.3 ቢሊዮን ዶላር እቅድ አልተቀበሉትም። ዴሞክራቶች ለእስራኤል የሚደረገው ድጋፍ የሀገሩ ግብር ተጠያቂ ኤጀንሲ አገልግሎት በጀት ላይ ቅነሳ እንዲደረግ የሚያደርግ ነው በማለት የሪፐብሊካኖችን ሀሳብ ተቃውመዋል። በሲንዲ ሴን ዘገባ ኤደን ገረመው።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ላይ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭታችን ነው። የመጀመሪያውን ምዕራፍ ስርጭት አጠናቀን የሁለተኛው አጋማሽ የመጀመሪያ ስርጭትን የምንሰማበት ሰዓት ላይ ደርሰናል። የመጀመሪያው ዘገባ ዓለም አቀፉ ማህበረሰብ የችግሩም የመፍትሄው ማካል የሆነበትን አንድ ወር ያስቆጠረውን የእስራኤል ሐማስ ግጭት ይዳስሳል። አንዶር ያስቆጠረው የእስራኤል ሐማስ ጦርነት እጅግ ተጠናክሮ መቀጠሉንና ችግሩም ሆነ መፍትሄው በሁለቱ ወገኖች እጅ እንደሆነ በእስራኤልና በኢትዮጵያ የሚኖሩ ነዋሪዎች ወደ ኒሁ ሙራን ለአሜሪካ ድምጽ ተናግረዋል። በቴል አቪቭ ዩኒቨርሲቲ የሰማያዊ ስነ ቋንቋ ከፍተኛ መምህር ዶክተር አንበሴ ተፈሪና በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህር ዶክተር ጀማል መሐመድ ዓለም አቀፉ ማህበረሰብ የችግሩም የመፍትሄውም አካል እንደሆነ ገልጸዋል። በደቡብ እስራኤልና በኢየሩሳሌም ነዋሪ የሆኑት ወይዘሮ ጸጋ ብሩክና አቶ አትክልት ተስፋይም ከወር በፊት በሐማስ ከተካሄደው ጥቃትም በኋላ አሁንም በችግር ላይ እንደሆኑ አመላክተዋል። ደረጀ ደስታ የዚህን ጉዳይ ዝርዝር ይዟል።
በጋዛና እስራኤል ድንበር አቅራቢያ በመትገኘው አሽዶድ ከተማ የሚኖሩትና የሶስት ልጆች እናት ወይዘሮ ጸጋ ብሩክ ባለፈው ወር ሐማስ አድርሶብናል ካሉት ድንገተኛ ጭፍጨፋ ወዲህ ተዘክተው መቀመጣቸውንና በከፍተኛ ችግር ውስጥ እንደሚገኙ ይናገራሉ።
እኛ ያለንበት አካባቢ ከጋዛ በጣም ቅርብ ነው በሚባልበት ቦታ ነው ያለነው። 40 ኪሎ ሜትር ርቀት ነው ያለው በመሐላችን አሽዶድ የሚባልበት ከተማ ነው የምንኖረው እኛ።
አሁንም እዛው ነው ያሉት?
እዛው ነው ያለው። በጣም ቅርብን በቀይ እንትን ነው ምልክት ያደረጉት እኛንም አካባቢ ምን ልበል በጣም ከባድ ነው ለኛ ለልጆቻችን በጣም ትልቅ ጭንቀት ያሉት።
ወይዘሮ ጸጋ በቀን 3 እና 4 ጊዜ ከሐማስ ይላኩብናል ባሉት ሚሳኤል አደጋ እንዳይደርስባቸው የማንቂያ ደውል የደረሳቸው እንደሆነም ይገልጻሉ።
ማንቂያ ደውል ትንካለ በኋላ በ45 ሴኮንድ ውስጥ ሰው የሚገባበት ቦታ አለ፣ ከዛ መድረስ አለብን። እዛ አስበው ትልልቅ ሰዎች፣ እድሜያቸው ከፍ ያለ ሰዎች፣ የታመሙ ሰዎች ሮጠው መሄድ የማይችሉም፣ ቤታቸው ደግሞ ያ መጠለያ ክፍል ማይበሰው ክፍል ከሌለ ያው ቁጭ ብሎ ሞት መጠባበቅ ነው።
በሐማሱ ጥቃት የወዳጆቻቸው ቤተሰቦች እንደተገደሉባቸው የሚናገሩት የኢየሩሳሌሙ ነዋሪ አቶ አትክልት የተፈናቀሉባቸው ቤተሰቦቻቸው በችግር ላይ እንደሚገኙ ይገልጻሉ።
የኔ ቤተሰቦች ራሱ ብዙዎቹ ማቃቸው ቤታቸውን አንድ ወር በሙሉ አላዩትም። አሁን የሚኖሩት ከሰዎች ቤት ሄደው ግማሾቹ በአንድ ክፍል ውስጥ 5 ሰዎች ለምን ቤታቸው ስለፈረሰ ግማሾቹ ስለቃጠሉ ብዙውን ጊዜ ደግሞ ያው የሚሳኤል ጉዳዩ እየመጣ ስለሆነ እና ስለሚተኩሱ ሐማስ ቤታቸውን ለቀው ወደ ሌላ ቦታዎች ይኖራሉ። እዚህ ደግሞ ያው ተወሰኑ ጓደኞቼ ማቃቸው የጓደኞቼ ወንድሞች እህቶች ሞተዋል። ይህንን ሐዘን ብዙውን ጊዜ ለመስማት በጣም ይከብዳል። እኛ ምን መኖር የምንፈለው በሰላም ነው።
እስራኤል በአጸፌታው ላወጀችውና አሁን በጋዛ ለቀጠለችው ጦርነት ምክንያት አድርጋ የምታቀርበው ይህን መሰሉን ጥቃት ነው። ለጥቃቱ ተጠያቂ ነው ያለችውን ሐማስን ጨርሶ ለመደምሰስ በአየርና በምድር የጀመረችው የተቀናጀ ማጥቃት ተጠናክሮ ከቀጠለ አንድ ወር ሞልቶታል። ሐማስ የሚቆጣጠረው የጤና ሚኒስቴር እንዳስታወቀው እስካሁን ሕፃናትና ሴቶችን ጨምሮ በእስራኤል ጦር የተገደሉ ፍልስጤማውያን ቁጥር ከ10,000 በላይ ደርሷል። በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽንስ መምህር ዶክተር ጀማል መሐመድ ሐማስ ይህን ባያደርግም እስራኤል አሁን ያሰበችውን ከመፈጸም የሚመልሳት የለም፣ ፍልስጤማውያንም ከግድያ ድነው አያውቁም ሲሉ ይከራከራሉ።
ምክንያቱም እዛ እየተካሄደ ያለው ኮት ጭቆና እዚህ በጣም የሚዘገን ነው። ይሄ ባይካሄድም ሰዎቹ ዘገንተኛ በሆነ መንገድ እንዲጠፉ እየተደረጉ ያሉ ሰዎች ናቸው። ያለው የካሜራ ማአት የክፍተሻው ማአት የሚታሰረው የሚገደ እነሱ ዝሮዝሮ ከመሞት እኮ አቁሞ አያውቁም። ከመገደል አቁሞ አያውቁም። ሞት እዛ አካባቢ ቆሞ አያውቅም። ልዩነቱ ምንድን ነው? አሁን በአንድ ጊዜ ብዙ ሰዎችን የመጨፍጨፍ ጉዳይ ነው። በአንድ ጊዜ ቤቶችን ብዙ የማፍረስ ጉዳይ ነው።
ዶክተር ጀማል የሐማስን ጥቃት አግባብነት ቢቃወሙም የግጭቱን መሰረታዊ መነሻ የሚያስረሳ ሆኖ መቀጠል እንደሌለበት ይሟገታሉ።
ያን ስላደረገ ይሄኛውም እንደዚህ ይገባል የሚል አካሎች ከመጀመሪያው የወራውን የሚደግፉ መሆን አለባቸው። ለዚህ ፕሮግራም መጀመሪያ መወረድ ያለበት ማንዳታት አገሩ መያዝ የለበትም። ይሄን ስለገነ በሽብር መንገድ በዛ መንገድ መፈጸሙ ትክክለማት አይደለም። ግን መጀመሪያ አሸባሪ ያንተን መሬት ቦታውን ያዘ አካል ነው። ያንተን ቦታ የቀማ አካል ነው። እርሻ እንዳታሳረገ አካል ነው። እንዳት በየጊዜው በመስፋፋት ቦታ ነው ኮንቨርት ያዛኛው ትራይ ንሰፈርባቸው ታች ቦታ የሰፈራ ቦታዎች ይባላሉ። ፍልስጤማዊ ደግሞ የሚኖርበት የስደተኛ ካምፖች ናቸው። ህንጻዎች ሆነ የስደት ቦታዎች ናቸው። በአለም ላይ ሁለት ሶስት ጊዜ የሚፈናቀል ሰው ማን ነው ካልክ እዛ ነው ያለው። ይሄ ባለበት ቦታ ውስጥ መጀመሪያውም ይሄን ባያደርጉ ኖሮ የሚለው ያ ትክክል ነው ማለት አይደለም።
በእስራኤል ከሰላሳ ዓመታት በላይ የኖሩትና የቴል አቪቭ ዩኒቨርሲቲ የሴማይ ቋንቋዎች መምህሩ ዶክተር አንበሴ ተፈራ የእስራኤልና የፍልስጤማውያን ጉዳይ በቅዱሳት መጻሕፍትና ከእስራኤል አመሰራረት አንስቶ እስከ ዛሬ ድረስ የዘለቀ በርካታ ውስብስብ ጉዳዮች እንዳሉበት ያስረዳሉ። በተለይም ከኦስሎ የሰላም ስምምነት በኋላ ብዙ ችግሮች እንደተፈጠሩ በእስራኤል በኩል የሚያምኑ ወገኖች እንዳሉ መምህሩ ይገልጻሉ።
በተወሳሰበ ነው አንድ ችግር ብቻ አይደለም፣ በሁለቱም በኩል አሉ ችግሮች። ይሄ ሰላም ስምምነት ከተደረገ በኋላ የኦስሎ ሰላም ስምምነት የሚባለው ያሲር አራፋት በዛን ጊዜ ስምምነቱም እንደተደረገ በዛ በሰላም ቢሄድ ኖሮ ብዙ ነገሮች ይስተካከሉ ነበር ነው የሚባልና እስራኤሎች እንደዛ ነው የሚሉ ያሲር አራፋት ጋር የገቡ ኃይሎች ሽብርተኛ በመሆን አደጋ በማድረስ እስራኤላውያን አልቆ ነበረ። በ96 97 እንደዚህ አውቶቡስ ውስጥ እየገቡ በመፈንዳት ብዙ ችግር ፈጥረው ነበረ። በኋላ እንደውም ያ ተካክለቻ ነው ምርጫ ስለሌለ አጥር መገንባት ጀመረች ዙሪያውን ከዌስት ባንክ ድሮ ዝም ብሎ ነበር የሚገባው እና ያንን ለመከላከል አጥር ስትሰራ ያ በጣም ቀነሰ። አሸባሪዎቹን ገብቶም የሚፈነዱትን እነሱን በጣም መቀነስ ቻለ። በዛ የሰው ህይወት መትረፍ ቻለ እንጂ በዛ ቢቀጥል ኖሮ በቃ ብዙ ሰው ያልቅ ነበር። ያ አንደኛ ነው በዛ በእነሱ በኩል ነው። እነሱ እውነቱን ሰላሙን ተቀብለው ሽብርተኝን ሳይጠቀሙ ቢቀጥሉ ኖሮ ጥሩ ደረጃ ይደረስ ነበር የሚሉ አሉ።
በሁለቱም ወገኖች በኩል ያሉትን መከራከሪያዎች ማየት ያስፈልጋል የሚሉት ዶክተር አንበሴ እስራኤል ስምምነቱን የተቀበለች ትምሰል እንጂ በፍልስጤም ግዛቶች የተከለቻቸው ሰፋሪዎች ጉዳይ ፍልስጤማውያን ከሚያነሷቸው መከራከሪያዎች አንዱ እንደሆነ ይጠቅሳሉ።
በሌላ በኩል ደግሞ ሌሎቹ የሚሉት እስራኤል ሰላም ስምምነት አድርግ እንጂ ኦልሬዲ ለፍልስጤም ይገባል በሚባለው ግዛት ውስጥ ሰፋሪዎች በመሰራቸው ምክንያት ከላይ ከሰሜን በኩል ጀምሮ እስከ ደቡብ በኩል ሰፋሪዎች ስላሉ በየቦታው ፍልስጤሞቹ ኢቭን ነጻ መንግስትም ለመሆንም የማይችሉበት ሁኔታ ነው የተፈጠረው። ስለዚህ አሁን የፍልስጤሞቹ ግዛት ምንድን ነው? አንድ ወጥ የሆነ ግዛት ሊሆን አይችልም። ይሄ በእንግሊዝኛው ናን ኮንቲንጀንሲ ይባላል እና እንደዛ እንዳይሆን ሰፋሪዎቹ በየቦታው ሰፍሮ ነው ያሉት እና ያ ስለዛ ስላሉ ሲል ፍልስጤም ራሷን የቻለች በስምምነቱ እስራኤልና ፍልስጤም ራሳቸውን የቻሉ ሀገሮች ሆነው ይኑሩ ቢባልም ሰፋሪዎቹ መኖር ይህን ነገር አዳጋች እንዳደረገው የሚናገሩ ወገኖች አሉ እና ስለዚህ ከሁለቱም ወገኖች በኩል ነው ችግሮች ያሉት።
ትር አንበሴ እንደ ሶስተኛ ምክንያት አድርገው የሚጠቅሱት ከሰላም ስምምነቱ በኋላ በእስራኤል ተጠናክሯል ያሉትን የቀኝ አክራሪዎች ፖለቲካ ነው።
ከሰላም ስምምነቱ በኋላ ብዙ ጊዜ የተመረጠው የቀኝ ክንፍ ነው። የቀኝ ክንፍ ደግሞ በኃይል ላይ እንዲቆይ ድምፅ ማግኘት አለበት። አክራሪ ሆነው አሉ። እነዛ አክራሪ የሆኑት ደግሞ ሁልጊዜ ሰፈራ መስፋፋት አለበት የሚል አጀንዳ አለ እና እስራኤል ማለት የያዘችው ህጋዊ መሬት የፍልስጤም ኤሪያ በሚባለው ላይ ሰፈራም እንዲስፋፋ ነው የሚፈልጉት። ለምን መንግስት እንደዛ ካላደረገ ደግሞ ያን መንግስት ደግሞ መጣል ይችላሉ። የእስራኤል ደግሞ ችግሩ ምንድን ነው? እንደ አሜሪካ ሁለት ትልቅ ፓርቲዎች ቢኖሩ ችግር አልነበረም። ግን ትንንሽ ፓርቲዎች አሉ ያንን ባላንሱን የሚያሳጡ አሉ። የነሱን ድምጽ ካላገኘ መንግስት ለመመስረት አስቸጋሪ ነው። ብዙ ጊዜ ያንን ያለውን መንግስት ቅርጽ የሚወስኑ ደግሞ ጠቅላይ ሚኒስትሩ ነው። እና ጠቅላይ ሚኒስትሩ ለምሳሌ በጣም ቀኝ ክንፍ ከሆነ የሰላም ሁኔታ እንዲፈጠር አይፈልግም። አመት ግራ ክንፍ ከሆነ ደግሞ በቃ ሰላም ፍለጋ በማለት ደግሞ ጥቅማችን አሳልፎ እየሰጠ ነው በማለት የሚከሱ አሉ። እና ችግሮቹ ብዙ ናቸው። አንድ ብቻ ሳይሆን ሁለት ሶስት ችግሮች ናቸው። ያውም ደግሞ በሁለቱም በኩል ነው ያሉት።
ከሐማስ ጋር የተኩስ አቁም ማድረግ እጅ መስጠት ነው የሚሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፎክስ ቴሌቪዥን ጋር ትናንት ሐሙስ በሰጡት መግለጫ እስራኤል ለተኩስ አቁም ስምምነት ፍላጎት የላትም ብለዋል። ይሁን እንጂ እስራኤል ጋዛን የመቆጣጠር ፍላጎት እንደሌላትም ተናግረዋል። እስራኤል ጋዛን ሙሉ ለሙሉ ከሐማስ ወታደራዊ እንቅስቃሴ ነጻ እስከምታወጣ ወታደራዊ ዘመቻውን እንደምትቀጥል አስታውቃለች። እስከዚያ ድረስ በጋዛ የሚኖሩትም ሆነ በጋዛ ድንበር አቅራቢያ በሚገኙ የእስራኤል ከተሞች የሚኖሩት የነወይዘሮ ጸጋ ብሩክ ስጋት የሚቀጥል ይመስላል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን አመሰግናለሁ። በመቀጠል የቆዳ ሕክምናን ዘርፍ የቀየረውን ምርጥ አዳጊ ሳይንቲስት የሚያስተዋውቀን ዘገባ እናሰማችኋለን። ከጥቂት ሳምንታት በፊት በቨርጂኒያ ግዛት ደብሊውቲ ውድሰን ሁለተኛ ደረጃ ትምህርት ቤት ተማሪ ሆነው የ14 ዓመቱ ኢትዮ አሜሪካዊው ሄመን በቀለ የአሜሪካ ከፍተኛ የወጣት ሳይንቲስት ሪኤም ውድድር ላይ የምርጥ አዳጊ ሳይንቲስት ሽልማትን ተቀብሏል። ሄመን የቆዳ ካንሰርን ለማከም የሚያስችል በቀላሉ ገበያ ላይ ሊቀርብ የሚችልና ተመጣጣኝ ዋጋ ያለው ደረቅ ሳሙናን የፈጠረው የደንገረመው ሄመን በቀለና ወላጆቹን አነጋግራ ያሰናዳችው ዘገባ በመቀጠል ይቀርባል።
የ14 ዓመቱ ሄመን በቀለ ስሪኤም በተሰኘው የሳይንስና ተግባራዊ ህይወት ተቋም የዩናይትድ ስቴትስ ታዳጊ ሳይንቲስት ተብሎ የተሸለመው ከሳምንታት በፊት ነበር። ሄመን ከልጅነቱ አንስቶ የፈጠራ ፍቅርና ህልም ነበረው።
I've always just been passionate about science and creating things and just innovating and
ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። SCTS የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው። ነገር ግን ስሪኤም ስለተሰኘው ውድድር ስሰማ ሙከራውን ዝም ብሎ ከማድረግ ስራውን ከመስራት በተጨማሪ ለውድድር ማስገባትና ውጤቱ የት ያደርሳል የሚለውን ለማየት እድሉና ግቡን ፈጠረልኝ። ምንም እንኳን ስራው ከውድድሩ በፊት የተጀመረ ቢሆንም ውድድሩ ግን ስራዬን የማቀርብበት ሁኔታ ፈጥሮልኛል።
ስሪኤም በአሜሪካ ግዙፍ ሳይንስ ነክ ጥናቶችና ውድድሮችን የሚያካሂድ ተቋም ነው። ተቋሙ ባዘጋጀው ውድድር ሄመን $25,000 አሸናፊ ሆኗል። የሄመን የሳይንስ ፈጠራም በሙከራ ሂደት ስኬታማነቱ ሲረጋገጥ የቆዳ ሕክምና ታሪክን ሙሉ ለሙሉ የሚቀይር ነው።
The bar soap has a couple of different aspects to it and different motives.
ሳሙናው የተሰራባቸው የራሱ ምክንያቶችና ሁኔታዎች አሉት። ዋጋው ርካሽ መሆኑና ተደራሽ መሆኑ አንድ ጉዳይ ነው። እንደሚመስለኝ ከልጅነት ያንስቶ በሳይንስ ዓለም የገነኑ ብቻ ሳይሆኑ ለማህበረሰቡ በቀላል ተደራሽ መሆን የሚችሉ መፍትሄዎች ላይ አተኩር ነበር። እንደ ቆዳ ካንሰር ያለ መድኃኒት የተገኘለት ነገር ግን ደግሞ ለሁሉም ሰው መድኃኒቱ ተደራሽ ያልሆነ ዘርፍ አለ። በአለም ላይ በአማካይ ለቆዳ ሕክምና የሚከፈለው ገንዘብ $40,000 ያወጣል። ይህንን ስታስቢው እብደት ይመስላል። ምክንያቱም ያንን መግዛት አቅማቸው የማይፈቅድ እጅግ ብዙ ሰዎች አሉ። ስለዚህ ለሰራ የሞከርኩት ነገር በዘርፉ የሚደነቅ ነገር ብቻ ሳይሆን ለሰዎችም በቀላሉ ተደራሽ የሚሆን ነው።
ወይዘሮ ሙሉም መቤት ጌታቸውና አቶ ወንደሰን በቀለ የሄመን ወላጅናትና አባት ሲሆኑ ከሶስት ልጆች መካከል ሄመን ሁለተኛ ልጃቸው ነው። ቤተሰቦቹ የሄመንን ባህሪ እንዲህ ገልጹታል።
ሄመን በጣም መፍጠር ይወዳል። ነገሮችን በጣም መመራመር ከልጅነቱ ይወዳል። ብዙ በመጫወቻ መጫወት አይወድም። ራሱ በፈጣጠረው ነገር መጫወት ይወዳል። በጣም ሶሻል ነው። ከሰው ጋር ማውራት ይወዳል፣ መጫወት ይወዳል። በጣም አንባቢ ነው። የሚሰማ ልጅ ነው። በጣም ያዳምጣል። ትንሽ ያህል ለመንገር እንግዲህ ይሄ እንደዚህ አይነት ልጅ ነው። በጣም ሶሻል ነው። በጣም ከሰው ጋር ወሬ መጫወት፣ ብዙ ጓደኞች አሉት።
ትንሽ ለመጨመር ያህል ሄመን ከልጅነቱ ጀምሮ አንድን ነገር ለማወቅ በጣም ጉጉ ነው። ጓጉቶ ብቻም ሳይሆን ደግሞ እንትኑ ድፍረቱም አለው። አንድን ነገር ሰርቶ ማየት የሚወድ ልጅ ነው ገና ከልጅነቱ ጀምሮ እና በሌላ ደግሞ ቡንስታዩ ደግሞ ብዙ ሞር መጫወትን ይወዳል። ጓደኞች ጋር አብሮ ጊዜ ማሳለፍ ይወዳል። መጽሐፍ ሌላው ጓደኞቹ ናቸው ከልጅነቱ ጀምሮ።
ይሄመን ወላጆች ልጃቸው ከህፃነቱ ጀምሮ ያዳበረውን የፈጠራ ፍቅርና ክህሎት ቢያበረታቱም ስሪኤም ስለተሰኘው ስላሁን ውድድር ግን ያወቁት ዘግይተው ነው።
ነገር ብዙ ስለሚሰራ አዛ አሁን ደግሞ እንዲህ ነው የካንሰር ነገር ነው መመራመረው ሲል ያው በቃ ሁልጊዜ እኛ እንዲህ አይነት ስራ ስለሚሰራ አዲስ አይደለም ምንም ማንም ከየትም እንዳገኘው አናውቅም። አንተ ኦልሬዲ ኢንትሪውን ካስገባ በኋላ ነው የምንሰማውና ላሸንፍ እችላለሁ ይላል። አረተው ይሄ ነገር በጣም ብዙ ሲደክምበት እናያለን ሲለፋ እናያለን። ከአስሩ ግን አንዱን ነው ተብሎ ሲነገረን ነው የዛን ጊዜ በጣም በቃ ነገሩ እነዚህ ነገር ጥልቅ ነገር ነው ማለት ነው ይሄን ያህል አሳማኝ ነገር ነው ማለት ነው ብለን ያኔ ነው በቃ በደንብ የነቃ ነው። እስከዛ ድረስ ያው ድሮ እንደሚያደርገው የሆነ ነገር እየተወዳደረ ነው ብለን ነበር የተው ነው።
ሲወዳደር ይሄመን አንድ ነገር ተወዳድሮ የማሸነፍ ፍላጎቱ አለ እና ያንን ነገር ከልጅነቱ ጀምሮ የማነበው ነገር ነው እና እርግጠኛ ልክ 10 የመጨረሻ ደረሱ ሲባል እኔ ለሱ ለኔ በቃ በቂ ነው ባይ ነበር። በዛን ሰዓት ቤተሰብ ውስጥ ላይ የነበረው ስሜት በቃ ጥሩ መጣህ ራስህን አልዲ ጋር አሳይተሃል ጥሩ ነው። እኛ በዛ ራሱ የሆነ የመርካት ነገር ነበር ግን እሱ በዛም አደረካ ያ እጁ ላይ ያለውን ነገር እስከመጨረሻው ጥግ እስከማድረስ ድረስ እድም እንዳልኩሽ ነው። በቃ ድፍረቱ ስላለው አቅሙ ስላለው ብዙ የመስራት ፍላጎቱም ስለነበረው ያንን ነው የሰራው።
አባቱ አቶ ወንደሰን ምርጥ 10 ውስጥ መግባቱ በራሱ እንደ ታዳጊ ልጅ ትልቅ ስኬት ነው ብለው ማሰባቸውና ቤተሰባቸው በዛም መደሰቱን ይናገራሉ። ይህ ያሁኑ ስኬት ታዲያ በሄመን ወደፊት ህይወት ላይ ትልቅ ሚና ያለው መሆኑን የሚረዱት ወላጆቹ ከትምህርቱ ጎን ለጎን ስራውን እንዲያካሂድ እንደሚጥሩም ይጠቁማሉ።
አው ገና እንግዲህ ለጥኛ ክፍል ተማሪ ነው ብዙ ነገር ይጠበቅበታል። ትምህርቱም ላይ ሞር ፎከስ እንዲያደርግ ነው እኛ በጣም የምናበረታታው። ጎን ለጎን ደግሞ ይሄን ፍላጎት እንዲገታ እንፈልግምና ሁለቱንም ጎን ለጎን የማስኬድ ነገር ትምህርቱ እየተማረ በጎን በኩል በጎን ደግሞ ይሄንን ነገር የማዳበር የማሳደግ ፍላጎቱም ስላለው እኛ ደግሞ እንደወላጅ ለመደገፍ ዝግጁ ነን የቻልነው አቀን። ግን ሞር ትምህርቱ ላይ ፎከስ አድርጎ እንዲሄድ ነው በዋናነት የምንፈልገው ያለው።
ያው እንዳልኩሽ ነው በጣም ሰልፍ ድሪቨን ራስን ነው በጣም እሱ የሚለውን ነው እንግዲህ አሁን እኛ የምንሰማው ምን እንደሚፈልግ መጀመሪያ በጣም ትረስት አለን እሱ ላይና አባቱም እንደነገረሽ ዋናው ነገር ትምህርት ነው። ያው ፉል ታይሙን ትምህርት ላይ ቢያውል ደስ ይለናል። ግን ደግሞ ይሄንንም ሪሰርች ደግሞ በጣም ብዙ ደክሞበታል እና ሁለቱንም ጎን ለጎን የሚያስኬድበትን ሁኔታ ለመስጠር ነው የምንፈልገው።
ሄመን በቀለ በቀጣይ ሊሰራቸው ስለሚያስባቸው ጉዳዮችም ጥርት ያለ ራዕይና ገብ እንዳለው ይናገራል።
For the most part I'm planning on either saving that away for college or using it to further
የሽልማቱን ገንዘብ ለኮሌጅ ክፍያ አስቀምጣለሁ አሊያም ደግሞ ምርምሬን ለማስፋፋት እጠቀማለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም FDA ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ ለዚያ መሰል ጉዳዮች ልጠቀመው እችላለሁ። ሌላው ደግሞ በቀጣይ 5 ዓመት በዚህ ፕሮጀክት ዙሪያ ለሰራችን ማስተባቸው ግቦችን አስፈራያለሁ። ለነገርኩሽ የመድኃኒት ጥራትና ቁጥጥር ማረጋገጫ ብቻ ሳይሆን በሰው ላይ የመፈተሽ ፍቃድ የሚሰጠው የፌደራል ቢሮ ማረጋገጫም ያስፈልገኛል። ይሄ ደግሞ በዲጂታል ብቻ ከተደረገው ሙከራ በተጨማሪ ሳሙናውን ለህዝብ ይፋ ከማድረግ በፊት በሰው ላይ ለመሞከር ፍቃድ ይሰጣል። ያንን ሲጨርስ እንዳሰብኩት ለህብረተሰቡ ለማዳረስ የብቃት ማረጋገጫ ማግኘት ይችላል ማለት ነው። ከዚያ በተጨማሪ ከ5 ዓመት በኋላ በጉርጉዝያኑ 2028 ይሄንን እንደ ትርፍ ጊዜ የተጀመረ ስራ ወደ ግብረሰናይ ተቋም በመቀየር የብዙዎች ህይወት ላይ በጎ ተጽዕኖ ማሳረፍ ይችላል።
ሄመን ከሳይንስ በተጨማሪም የሙዚቃና የስፖርት ፍቅሩም ጠለቅ ያለ ነው። የዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ የሆነው ታዳጊው ሳይንቲስት ሄመን በቀለ ኤስሲቲኤስ የተሰኘው ደረቅ ሳሙናው በዩናይትድ ስቴትስ የመድኃኒት ጥራትና ቁጥጥር ተቋም የማረጋገጫ የምስክር ወረቀቱን ሲያገኝ የቆዳ ካንሰር መድኃኒትን ለማግኘት እጅግ አዳጋች ወደሚሆንባቸው የአፍሪካና የእስያ ሀገራት ሳሙናውን የማዳረስ ህልም እንዳለውም አጋርቶኛል። ከአሜሪካ ድምጽ ለተሰናደው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ላይ የቀረቡትን ዘገባዎችና ተጨማሪ መረጃዎችን በኦፊሻላዊ ገጻችን amharic.voanews.com ላይ እንድትከታተሉ እንድታገኙ እንጋብዛለን። ሳስተናግዳችሁ አመሸው ታፕታሙ ዘይም ነኝ። በቅንብሩ አብራን ቆየችው ደግሞ ብርሃን ኃይሉ ነበረች። ከመላው ባልደረቦቻችን ጋር በመሆን መልካም ሳምንት ይሁንላችሁ እንላለን። መልካም ምሽት። Thank you.